የአሜሪካ ድምጽ ራዲዮ ጣቢያ ነው።
ነገር ግን ደግሞ የቢዝነስ እድገቱን ማዕከል ያደረገ ነው አሁን እየተደረገ ያለው ማሻሻያው። የገቢ እድገቱን ነጋዴዎቹ ካላቸው ቢዝነስ ከሚያገኙት ትርፍ አንጻር ታይቶ የተደረገ እንጂ ዝም ተብሎ ባሉበት ደረጃ ላይ ተቀመነ እንዳልሆነ ሊወሰድ ይገባል።
የኦሮሚያ ክልላዊ መንግስት የኮሙኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ ናቸው የተደመጡት። አዲሱ የቀን ገቢ ግምት በጣም የተጋነነና ፍትሃዊ አይደለም ሲሉ በኦሮሚያ ክልል የሚገኙ ነጋዴዎች ለዝግጅት ክፍላችን ያሰሙትን ቅሬታ ተንተርሶ ከተሰጡ አስተያየት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
ዓለም ስለ አፍሪካ የሚያደርገውን ንግግር ቃና መለወጥ አለበት ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አሳሰቡ። የአፍሪካን እጅግ የገዘፉ እምቅ አቅሞች ለመገንዘብ፣ ግጭቶቿን ለመከላከልና በአግባቡም ለመያዝ አገሮች ከአህጉሪቱ ጋር ይበልጥ መተባበር እንዳለባቸውም ዋና ጸሐፊው መክረዋል። የዚህንም ዝርዝር ይዘናል፣ በመጽሔቱ ለጊዜ ይቀርባል።
ከመጽሔቱ ጋር የዓለም ዜናም እንዲሁ ይቀርባሉ። ቀደም ሲል ከተሰማው ዜና በተጨማሪ ትልቁ ዜና ልክ የዛሬ 48 ዓመት አሜሪካውያን ጠፈርተኞች ጨረቃ ላይ የተራመዱበት ቀን ነው። መጨረሻ ላይ ዜና ይኖረናል።
ሳምንታዊ ቅንብሮች፣ ባህልና ማህበረሰብ እንዲሁም የተፈጥሮ አካባቢ ሳይንስና ሕይወት ለምሽቱ ከተሰናዱ ልዩ ልዩ ዝግጅቶቻቸው ጋር በሁለተኛው አጋማሽ ይጠብቋችኋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ሐሙስ ሐምሌ 13 2009 ዓ.ም ዝግጅቶቻችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ፣ ፕሮግራሙን የሚያቀነባበው የሚመራልን ንጉሱ ታምሬ፣ የስርጭት መሐንዲሱ ደግሞ ሱሌ ነው። ወጣ ሱሌ
ማን ተራዋለ ይልክለ
የለም ቀልበ።
አሁን የሰዓቱን የዓለም ዜና እናሰማ።
ፕሬዚደንት ዶናልድ ትራምፕ ስልጣን ከያዙ ዛሬ 6ኛ ወራቸውን የጀመሩ ሲሆን የቀደሟቸውን ፕሬዚዳንት የውጭ ፖሊሲ ቅርሶች ለመገልበጥ የገቧቸው ቃሎች ግን በሙሉ አልሰመሩላቸውም። ከፊሉ ሲሳካ አብዛኛው ውድቅ ሆኖባቸዋል። ሚስተር ትራምፕ ከፓሪሱ የአየር ንብረት ስምምነት ወጥተዋል። የትራንስ ፓሲፊክ የንግድ ስምምነቱን ሰርዘዋል። በቃላት ብቻ ቢሆንም ከሩሲያ ጋር ግንኙነት መሻሻሉን ይደግፋሉ። ከኢራን ጋር የተደረሰውን የኒኩሌር ስምምነት ጨምሮ አብዛኛዎቹ የባራክ ኦባማ ፖሊሲዎች እንዳልተለወጡም ይታወቃል። መጽሔት ዘገባ ይኖረዋል በኋላ።
ፕሬዚዳንት ዶናልድ ትራምፕ ለኒውዮርክ ታይምስ ጋዜጣ በሰጡት ቃል በዩናይት ስቴትሱ ፕሬዚዳንታዊ ምርጫ ውድድር ወቅት ከሩሲያ ጋር ግንኙነት ስለማድረጋቸው የተያዘው ምርመራ ከሩሲያ ጋር ምንም ግንኙነት ወደሌለው ወደ ቤተሰባቸው ንብረት ከገባ ያኔ መስመሩን እንዳለፈ ከመቆጠሩም በላይ ምርመራውም ተቀባይነት አይኖረውም ሲሉ ተናገሩ። እናም አሉ ትራምፕ፣ ያን ጊዜ ቀይ መስመር አለፈ ማለት ነው ብለዋል። እኔ ከሩሲያ የማገኘው ገቢ የለም፣ ከሩሲያ ጋር ንግድም የለኝም ሲሉም አስተባብለዋል። በዚሁ ሰፊ ቃለ ምልልስ ትራምፕ የገለጹት ሌላው ጉዳይ ከጠቅላይ አቃቤ ሕጉ ጄፍ ሴሽንስ ጋር የተገናኘ ሲሆን ሴሽንስ ራሳቸውን ከሩሲያው ጉዳይ ማግለላቸው ትራምፕን በእጅጉ አስቆጥቷል። እንዲያ ማድረጉን ባውቅ ኖሮ ለዚያ ቦታ ሌላ ሰው ነበር የምመርጠው ሲሉም ትራምፕ ተናግረዋል።
የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አባሉ ጆን መኬን በተደረገላቸው ምርመራ የአንጎል ካንሰር እንደተገኘባቸው ፊኒክስ አሪዞና የሚገኘው ሚዮ ክሊኒክ ሆስፒታል ትናንት ረቡዕ አስታወቀ። ይህ ብርቱ ነው የተባለ የካንሰር አይነት በሪፐብሊካኑ የ80 ዓመት ሰው መኬን ላይ የተገኘው ከግራ አይናቸው ጀርባ የተፈጠረውን የ5 ሴንቲሜትር ርዝመት ያለው የደም መርጋት ለማውጣት ባለፈው ሳምንት ከተደረገላቸው ቀዶ ሕክምና በኋላ ነው። ሴናተር መኬን ከቀዶ ሕክምናቸው በአስደናቂ ሁኔታ እያገገሙ ናቸው ያሉት ሐኪሞቻቸው ጤናቸው በአጠቃላይ በደህና ሁኔታ ላይ እንደሚገኝም ተናግረዋል። የቬትናም ጦርነት አርበኛና የጦር ሜዳ እስረኛ የነበሩት መኬን በሕይወት ዘመናቸው በርካታ የጤና ችግሮችን ያስተናገዱ ሲሆን ለአዲሱ የአንጎል ካንሰር ችግራቸው የደምና የጨረር ሕክምናዎችን አጣምረው ሳይጀምሩ እንደማይቀሩ ቤተሰቦች አመልክተዋል። ጃን መኬን የዩናይትድ ስቴትስ የተወካዮች ምክር ቤት አባል ሆነው ላለፉት 30 ዓመታት አገልግለዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከጸረ ኤችአይቪ ኤድስ መድኃኒቶች ጋር የተለማመደው የቫይረስ አይነት የኤድስን ስጋት ይበልጥ እያባባሰው መምጣቱን የዓለም ጤና ድርጅት አስታወቀ። ድርጅቱ ማስጠንቀቂያውን ያወጣው በ11 ሀገሮች ላይ የተካሄደውን ጥናት ውጤት መሰረት አድርጎ ነው ተብሏል። ሊሳ ሽላይን የድርጅቱ ጠቅላይ መስሪያ ቤት ካለባት ጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል።
ኤችአይቪ በደም ውስጥ የሚገኝ ሰው ቁጥር 36.7 ሚሊዮን ሲሆን ከግማሽ በላይ የሚሆነው ጸረ ኤችአይቪ ኤድስ መድኃኒት ይወስዳል። በ11 የአፍሪካ፣ የእስያና የላቲን አሜሪካ ሀገሮች ውስጥ የተካሄደው ጥናት እንደሚያሳየው በስድስቱ ውስጥ ካሉ የመድኃኒት ተጠቃሚዎች 10 ከመቶዎቹ የሚሆኑት መድኃኒቱን ከተለማመደና አልበገር እያለ ከመጣ ቫይረስ ጋር ነው እየታገሉ ያሉት። ከዓለም አጠቃላይ የኤችአይቪ ስርጭት ከሁለት ሶስተኛው በላይ የሚገኝበት ከሳሐራ በስተደቡብ ያለው ክልል ሲሆን ኤችአይቪ መድኃኒቱን እየተለማመደ የሚገኘው የመድኃኒቱ አቅርቦትም በተመናመነባቸው አካባቢዎች መሆኑን የኤችአይቪ ሕክምናና እንክብካቤ መርሃ ግብር አስተባባሪ ሜክ ዶሆርቲ ለቪኦኤ አመልክተዋል።
So we know in most of Africa, sub-Saharan Africa, that there's very good and the highest coverage.
ከሳህራ በስተደቡብ ባለው ክፍል ጥሩ የሕክምና ሽፋን እንዳለ እናውቃለን። ይህ መልካም ዜና ነው። ይሁን እንጂ ብዙ ሰው መድኃኒት እየወሰደ ባለበት ሁኔታ የቫይረሱን ተፈጥሮ የሚቀይረው መድኃኒት የሚጠቀመው ሰው ቁጥር እየበረከተ በመጣ መጠን ያልበገር ባይነቱ መጠን የዛኑ ያህል እየበዛ ነው የሚሄደው።
ሀገሮች የኤችአይቪን መድኃኒት የመለማመድ አዝማሚያ ለመቀነስ እንዲችሉ ለማገዝ የዓለም የጤና ድርጅት አዳዲስ መመሪያዎችን እያወጣ ሲሆን ሕክምና ላይ ያሉ ሰዎች በደማቸው ውስጥ ያለ ቫይረስ የመለማመድ ጠባይ ሲያሳይ ወዲያው ወደ ሌላ አይነት መድኃኒትና ሕክምና ማዛወር አስፈላጊ እንደሆነም ያሳስባል። ይህ የኤችአይቪ መድኃኒት የመለማመድ አዝማሚያ በአጭር ካልተገታ በመጪዎቹ 5 ዓመታት ውስጥ 135,000 ተጨማሪ የሞት መጠንና 105,000 አዳዲስ የመጋለጥ ሁኔታዎች ሊፈጠሩ እንደሚችሉ የዓለም የጤና ድርጅት አስታውቋል። በዚያን ጊዜ ለመድኃኒትና ለሕክምና የሚያስፈልገው ገንዘብ ዛሬ በሚወጣው ላይ የ650 ሚሊዮን ዶላር ጭማሪ ያሳያል።
በበጀት ቅነሳ ጉዳይ ከፕሬዝዳንት ኢማኑኤል ማክሮን ጋር ያልተግባቡት የፈረንሳይ ወታደራዊ ጠቅላይ አዛዥ በራሳቸው ፍቃድ ስልጣናቸውን ለቀቁ። የወታደራዊ አዛዡ ስልጣን መለቀቅ የመኮንን አስተዳደር በጀቱን ለማስተካከል ሲጥር በአገር ውስጥና በውጭ ዓለም የገባውን ወታደራዊ ግዴታ ለመወጣት ያለበትን ተጽዕኖም አሳይቷል ተብሏል። ሄንሪ ሪጅዌል ከሎንዶን የዘገበውን የዚህን ዘገባ ዝርዝር ስታብላቸው ይዛ ቀርባለች።
ጀነራል ፒየር ዲቫሊየ ስልጣን ከመልቀቃቸው በፊት ወታደራዊ በጀት እንዲቀነስ የቀረበውን ሐሳብ አስመልክቶ ሲናገሩ በቀረበው በጀት የፈረንሳይን ደህንነት እንደማስጠብቅ በእርግጠኝነት መናገር አልችልም ብለዋል። ፕሬዝዳንት ማክሮን የሀገሪቱን የ2017 ዓመተ ምህረት ብሔራዊ የበጀት ጉድለት ለማስተካከል ከወታደራዊ በጀት ወደ 1 ቢሊዮን ዶላር ሊቀንሱ ነው የሚፈልጉት። የሆነ ሆኖ ፕሬዝዳንቱ በ2018 ዓመተ ምህረትና ከዚያ ወዲያ ባሉት ዓመታት ወታደራዊ ወጪውን ከፍ ሊያደርጉ ቃል መግባታቸውን ቃል አቀባያቸው ክሪስቶፍ ካስትነር ገልጸዋል።
Dans ce cadre, le président de la République a réaffirmé son engagement sur la montée progressive du budget des armées jusqu'à atteindre
የሪፐብሊኳ ፕሬዝዳንት የወታደራዊ ሰራዊትን ባጀት እስከ 2025 ዓመተ ምህረት ድረስ ቀስ በቀስ በ2% እንደሚጨምሩ ቃላቸውን ሰጥተዋል።
በቅርቡ አሸባሪዎች ፈረንሳይ ውስጥ ጥቃት ካደረሱ በኋላ ወደ 7500 የሚሆኑ ወታደሮች በሀገሪቱ ከተሞች ውስጥ ተደልድለዋል። የፈረንሳይ ወታደሮች በሶሪያና በኢራቅ ከእስላማዊ መንግስት ጂሃዳዊ ነውጠኞች ጋር እየተፋለሙ ነው። 4000 የሚሆኑ የፈረንሳይ ወታደሮች ደግሞ በሰሜን አፍሪካ ሳህል አካባቢ በጸረ ሽብር ፍልሚያው ግንባር ቀደሞቹ ናቸው። በተለይ የአፍሪካውን የጸረ ሽብር ፍልሚያ ሸክም የአውሮፓ ወዳጅ አገሮች እንዲጋሩ ኢማኑኤል ማክሮን ጥሪ አድርገዋል።
በመጨረሻም ለአንድ ሰው አንድ ትንሽ እርምጃ ለአጠቃላይ የሰው ዘር ግን አንድ ግዙፍ ዝላይ ነው። ዛሬ ልክ 48 ዓመት ሞላው። አሜሪካዊው ኒል አርምስትሮንግ ከሌሎች ሁለት አሜሪካውያን ተፈርተኞች ከባዝ አልድሪንና ከማይክ ኮሊንስ ጋር ጨረቃ ላይ እየተራመደ ይህን ከተናገረ የያኔው ፕሬዝዳንት ጆን ኤፍ ኬኔዲ ነበሩ ያነሳሷቸው ስሜትና ወኔ የሞሉባቸው። አምናለሁ አሉ ኬኔዲ፣ የእች ሀገር ጨረቃ ላይ ለማረፍ የሚያስችል መሰናዶ እንደምታደርግ፣ ሰዎቻችንም ከጨረቃ ወደ መሬት በሰላም እንደሚያርፉ ወይም እንደሚመለሱ እርግጠኛ ነኝ በማለት አስከራሚ ነው። ዜናው አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበ ነን። አድማጮች ለምሽቱ በርከት ያሉ ዘገባዎች ቅንብሮች አሉ፣ ግን በቀጥታ ወደ ዕለቱ አብይ ርዕስ ልናልፍ ነው።
ነጻነትን ደግመን ደጋግመን ልዩነትን ከማክበር ልዩነትን ተጠቅሞ የበለጠ ሰዎችን ማጫረስ ሳይሆን ልዩነትን አክብሮ ነገን ሁላችን በልዩነታችን የተነሳ ማንቀጠቀጥበት ማንገፋበት ፍርሃት እንዴት ነው ማበጀት የምንጀምረው?
አሁን ወደሚቀጥለው አብይረስ እናልፋለን። ታዲያ የሰማችሁት እንግዳችን ስራፌል ወንድሙ ተዋናይ፣ ጸሐፊ ተውኔት፣ የሬዲዮና የቴሌቪዥን ፕሮግራሞች አቀናባሪ፣ ጸሐፊ፣ ገጣሚና መምህር ነው። ሐሳብ እንደ መንገድ በማስረጃ የተደገፉ ጠቃሚ ወጎች በሚል አብይረስ የተጀመረው አዲስ ተከታታይ ወግ በባህልና ማህበረሰብ ሁለተኛው አጋማሽ ተጠብቃችኋል። አሁን ወደ ዕለቱ አብይረስ።
አዲሱ የቀን ገቢ ግምት በነጋዴዎችና በግብር ሰብሳቢው መካከል የፈጠረው አለመግባባት አሁንም እንደቀጠለ ነው። ቀደም ሲል በዜናው እንደገለጽነው በአዲስ አበባና በኦሮሚያ ክልል የሚገኙ ነጋዴዎች በተደጋጋሚ ለዝግጅት ክፍላችን እንደገለጹት የቀን ገቢ ግምቱ በጣም የተጋነነና ፍትሃዊ አይደለም የሚል አስተያየት ሰጥተዋል። ጽዮን ግርማ የነጋዴዎቹን አቤቱታ ይዛ የኦሮሚያ ክልላዊ መንግስት የኮሙኒኬሽንስ ጉዳይ ጽህፈት ቤት ኃላፊን አቶ አዲሱ አረጋን አነጋግራለች። ወደ ቃለ ምልልሱ
የመጀመሪያው ጥያቄ የሚሆነው እንግዲህ በቀደም ከገለጹልኝ የሚነሳ ነው። የቀን ገቢ ግምቱ ከተሰራ 9 አመት አስቆጥሯል ብለዋልና ይህን ያህል ጊዜ ቆይቶ በአንድ ጊዜ ግምቱን አምጥቶ ነጋዴዎቹ ላይ መጫን ተገቢ ነው ወይ? 9 አመት ስለምን ተቆጠረ? 9 አመት መቆየቱ የማን ጥፋት ነው? የነጋዴዎቹ ጥፋት ነው ወይስ የአስተዳደሩ ጥፋት ነው?
የዕለት ገቢ ተመኑ በእርግጥ 9 አመት ቆይቷል። 9 አመት እንቆየቱ በመንግስት በኩል ከአመራር ከአፈጻጸም አኳያ እንደ ክፍተት ሊታይ ይችላል ማለት ነው። ነገር ግን አሁን ባለፉት 9 ዓመት የነበረው የዕለት ገቢ ተመን ሲሰራበት መቆየቱ አንድ ነገር ሆኖ አሁን የተደረገው የዕለት ገቢ ተመን ደግሞ ምንድን ነው የሚለው ግንዛቤ መውሰድ አስፈላጊ ነው የሚመስለኝ። ምክንያቱም አሁን የዕለት ገቢ ተመኑ ከአመት ውስጥ የሚሰራባቸው የስራ ቀናት ጋር ተባስቶ በሚቀመጥበት ጊዜ አንዳንድ ግራ መጋባቶች ስላሉ እዛ ላይ ግልጽነት መፍጠር እፈልጋለሁ። ለምሳሌ አንድ በደረጃ ሐመር ውሃ የሚገኝ የግብር ከፋይ የዕለት ገቢው 500 ብር ቢሆን በአመት ውስጥ 300 ቀን ይሰራል ተብሎ ታሳቢ ቢደረግ የአመት ገቢ ግምቱ 175,000 ብር ነው የሚሆነው። ይሄ ማለት የአመት የገንዘብ ልውውጥ ወይም ደግሞ የሽያጭ መጠኑ ነው እንጂ የሚገልጸው ያ ነጋዴ ያገኘው ትርፍ ወይም ደግሞ የሚከፍለውን የግብር መጠን አያሳይም። ለምሳሌ በአገልግሎት ዘርፍ ከሆነ የሽያጭ መጠን ያገኛል ተብሎ የሚገመተው ትርፍ 36,000 ብር ቢሆን ከዛ ውስጥ 3,800 ብር ብቻ በአመት ለመንግስት ግብር ይከፍላል ማለት ነው። አሁን ያለው ግራ መጋባትና መደናገጥን የፈጠረው ጉዳይ የአመት ገቢ ግምት 175,000 ነው ሲባል አንድ አነስተኛ ነጋዴ 175,000 ብር ከየት አምጥቼ ነው የምከፍለው የሚል ነገሩን በአግባቡ ካለመገንዘብ የተነሳ
አቶ አዲሱ፣ እሱ ብቻ አይደለም እንግዲህ ይሄ ነገር ከተጀመረ ጀምሮ በርካታ ነጋዴዎችን ስናነጋግር ነበር እና ጥያቄያቸው እሱ ብቻ አይደለም። ለምሳሌ የዛሬ 5 አመት የቀን ገቢ ግምት 100 ብር የተባለ ሰው እከፍል የነበረው በአመታዊ የትርፍ ተብሎ የተተመነብኝ የታክስ መጠን በቅሬታ ውስጥ እያለን ነው የምንከፍለው፣ ምክንያቱም በአስቸጋሪ ሁኔታ ውስጥ ነው ስራችንን የምንሰራው ብለው ያነሳሉ። መሰረተ ልማት እንደ መብራት፣ ውሃ፣ መንገድ፣ አቅርቦት እንደዚህ አይነት ነገሮችን ያነሱና እንደሱ ነው ስንከፍል የነበረው። አሁን ያልሰራንበትን ይህን ያህል የቀን ገቢ ግምት ተብለን እንደገና ምን ሊመጣብን እንደሚችል ካሁኑ ቀድመን ስለሚያሳየን ነው ብለው ያነሳሉ። ይሄንን እናንተ የሰጣችሁን መግለጫ ደግሞ ይዘን ተመልሰን ነጋዴዎቹን ባነጋገርንበት ወቅትና ይሄኛውስ
በጣም ጥሩ ነው በጣም ጥሩ ነው። እንግዲህ ነጋዴው ማህበረሰብ እንደ ሌላኛውም የህብረተሰብ ክፍል ሰፊ መሰረተ ልማት ጥያቄ ሲያቀርብ ነበረ። የመንግስት አፈጻጸም ላይም በተለይ ከውሃ ከመብራትና ከሌሎች መሰረተ ልማት አቅርቦቶች አኳያ ቅሬታ ሲያስነሳ ነው የነበረው። ትናንትና በሰጠውሽ ማብራሪያ ላይ እንደገለጽኩልሽ በኦሮሚያ ክልል ገቢ የመሰብሰብ አቅማችን የደረሰበት ደረጃ 10.5 ቢሊዮን በአመት ነው። ከዚህ ውስጥ 45.7% የሚሰበሰበው ከመንግስት ሰራተኛ ፔሮል ነው። ኦሮሚያ ውስጥ ከ360 ሺህ በላይ ነጋዴ አለ። የነጋዴው ቁጥር ከመንግስት ሰራተኛው ቁጥር ጋር ተመጣጣኝ ነው። ነገር ግን የንግድ ማህበረሰቡ በአመት የሚከፍለው የግብር መጠንን በምንወስድበት ጊዜ ከምንሰበስባት 10.5 ቢሊዮን% ውስጥ ወደ 15.7% ብቻ ነው የሚከፍለው ማለት ነው። ያ የሚያሳየን ምንድን ነው? አንድ የመንግስት ሰራተኛ በአመት የሚከፍለውን የግብር መጠን አንድ መካከለኛ ነጋዴ ከሚከፍለው ጋር አመዛዝነን በምናይበት ጊዜ የመንግስት ሰራተኛው ከፍ ብሎ የሚታይበት ሁኔታ ነው ያለው። ተደረገው የገቢ ተመን አሁን የተደረገው የዕለት ገቢ ግብርን የሚመለከተው ተመን የዕለት ገቢ ተመኑ በሳይንስ ላይ የተመሰረተ ነው። ነጋዴውንም ባሳተፈ መልኩ የተከደበት ነው። ያ ማለት ደግሞ ስህተቶች ይጠፋዋል ማለት አይደለም። ስህተቶች ካሉ ትክክለኛው አሰራር በተዘረጋው የቅሬታ አካሄድ አቅርቦ
እሱን እንግዲህ ትላንትም በዘገብንበት ጊዜ በዚህ አሰራር ሂደት ቅሬታ ያላቸው ነጋዴዎች ቅሬታ ስለሚያቀርቡበት መንገድ ገልጸውልን ነበርና ማብራሪያ ሰጥተዋል አድማጮች። አሁን ተመኑ ነጋዴውን ባሳተፈ መልኩ ወዳሉት ጉዳይ ላይ እንምጣና የግብር አከፋፈልን ስናይ በሶስት የተለያየ መርሃ ግብር ተከፈለ ነው። ለምሳሌ ደረጃ ሀ አለ፣ ደረጃ ለ አለ፣ ደረጃ ሀ መርሃ አለ። ይሄ የቀን ገቢ ግምት ከደረጃ ሀ መርሃ ወደ ደረጃ ለ፣ ከደረጃ ለ ደግሞ ወደ ደረጃ አለኝታ ሀ የሚወስድ ጭምር ነው ብለው ነጋዴዎች ያነሳሉ። ይሄ ደግሞ በ2002 ዓ.ም የተሰራ ዘርዘር አድርገን ስናየው በደረጃ አለኝታው ሀውስት የሚካተቱ ከ500 ሺህ ብር በላይ ካፒታል ያላቸው ናቸውና እነሱ ደግሞ በቫት ደረሰኝ ቆርጠው የሚሰሩ ከፍተኛ ግብር ከፋዮች የሚል መጠሪያ ያላቸው ናቸው። ደረጃ ለና ሀመርዋ ደግሞ በካፒታል መጠናቸው እንደዚሁ የተተመኑ ናቸው። ይህ ነገር የዛሬ 15 ዓመት የተሰራ እንደሆነ ይታወቃልና ክለሳ አልተደረገበትም። የንግድና ምጣኔ ሀብት ባለሙያዎች እንደሚሉት ደግሞ በ15 ዓመት ውስጥ የዋጋ ግሽበቱ በአምስት ጥፍ ንሯል ነው። እድገት እንኳን ባይፈጠር ከፍተኛ ሆኗል። እንደ ምሳሌም 500 ሺህ ብር ካፒታል ያላቸው ሰዎች በአምስት ጥፍ አደገ ቢባል 2.5 ሚሊዮን ካፒታል ያላቸው ናቸው በዚህ በቫት ደረሰኝ ውስጥ ሊካተቱ የሚገባቸው። ጣሪያው ቁጥሩ ሊጨምር ይገባ ነበር ብለው ያስቀምጣሉና ለ15 ዓመት ታክስ ከፋዮች ሊኖራቸው የሚገባው የካፒታል መጠን ክለሳ ባልተደረገበት ሁኔታ ግሽበቱን በማገናዘብ ማለት ነው። በዛው ቁጥር ላይ ያሉ የነሱን ደረጃ ግን ከፍ ማድረግ፣ ለምሳሌ አንድ የንግድ ድርጅት የቫት ደረሰኝ ይቆርጣል ወይም የቫት ከፋይ ነው ወይም ደግሞ የተጨማሪ እሴት ታክስ ከፋይ ነው እየተባለ ሲባል ንግድ እንቅስቃሴው፣ የእውቀት መጠኑ፣ ሰው ኃይል መቅጠር መጠኑ፣ የቢሮ ሁኔታ፣ የሂሳብ መዝገብ አያያዙ እነዚህ ሁሉ የኢኮኖሚን አቅም የሚጠይቁ ናቸው። እንደዚህ ባልተመቻቸበት ሁኔታ ባልተከለሰበትና ይሄ ባልተስተካከለበት ሁኔታ ነጋዴዎቹን ከዝቅተኛ ወደ ከፍተኛ የሚያመጣቸውና የሚከታቸው ውስጥ ማስገባቱ ምን ያህል ጥናት ተደርጎበት ነው? 9 ዓመት ቆይቷል ከተባለ እነዚህ ነገሮች አጥንቶ አንድ ላይ ለምን ለዚህ መፍትሄ የሚሰጥ ነገር ለምን ይዞ አልመጣም?
በበቂ ሁኔታ ተጠንቶ ነው? ግሽበት ብቻ ሳይሆን እድገትም አለ። ሀገራችን ላይ አክቹዋሊ የዋጋ ግሽበት አለ፣ ይሄ የሚታወቅ ነገር ነው። ነገር ግን ደግሞ የቢዝነስ እድገቱን ማዕከል ያደረገ ነው አሁን እየተደረገ ያለው ማሻሻያው። የገቢ እድገቱን ነጋዴዎቹ ካላቸው ቢዝነስ ከሚያገኙት ትርፍ አንጻር ታይቶ የተደረገ እንጂ ዝም ተብሎ ባሉበት ደረጃ ላይ የተጠመነ እንዳልሆነ ሊወሰድ ይገባል።
ይሄ ጥናት ሲጠና ነጋዴዎች ሲባል ለምሳሌ የኢኮኖሚ ባለሙያዎች ተካተውበታል ወይ? ማን ተሳትፈውበታል? ለምሳሌ ማንሳት የምንችለው በኢትዮጵያ ውስጥ የንግድ እንቅስቃሴ ሲሰራ ወቅታዊነትን የጸጉር ስራን ብናነሳ ከወቅት ጋር የተያያዘ የክረምት ጊዜና የበጋ ጊዜ፣ የሰርግ ጊዜ ብለን የምንለው፣ የስጋ ቤት ጉዳዮችን ብናነሳ የጾም ጊዜና የፍስግ ጊዜ የሚባል፣ የምግብ ቤቶች እንቅስቃሴን ብናነሳ የምሳ ሰዓት፣ የራስ ሰዓት፣ የቁርስ ሰዓት፣ እንደዚህ አይነት ከጊዜ ጋር የሚሰሩ የንግድ ስራዎች አሉ። የአትክልትና ፍራፍሬን ሁኔታ ብናነሳ ከበጋና ክረምት የተባለ ጊዜን ወቅትን የጠበቁ የንግድ እንቅስቃሴዎች አሉ። እነዚህን ያማከለ ጥናት ተሰርቷል ወይ? ይሄ እንደዚህ አይነት ጥናካ ተሰራ?
አዎ፣ በእርግጠኝነት እነዚህ ለማካተት ተሞክሯል። ሁሉም የቢዝነስ ስራዎች ካላቸው ባህሪ አንፃር በአመት ምን ያክል ቀናት ናቸው የሚሰሩት የሚለው በደንብ ተጠንቶ ነው የተቀመጠው። ለምሳሌ 365 ቀን የሚያሰራ ቢዝነስ ሊኖር ይችላል። ከአመት ውስጥ ደግሞ ካሉ 365 ቀናት 300 ሊያሰራ የሚችል የቢዝነስ አይነት ይኖራል። ከዛም በታች ደግሞ የሚያሰሩ የቢዝነስ ባህሪያት ይኖራሉ ማለት ነው። ይሄ በየባህሪያቱ በየካታጎሪው በደንብ ተለይቶ ለማስቀመጥ ተሞክሯል። በዚህ አካሄድም ደግሞ ስህተቶች አሉ ከተባሉ ቀርበው አሳማኝ በሆነ ምክንያት ታይቶ ሊስተካከሉ ይችላሉ ማለት ነው። አይስተካከሉም ማለት አይደለም።
እንደዚህ አይነት ጥናት ከተሰራ እንዴት ይህን ያህል ተቃውሞ፣ ይህን ያህል የነጋዴዎች በአንድ ድምጽ የመጮህ ነገር፣ ቅሬታ የማቅረብ ነገር ተፈጠረ?
ሁለት መሰረታዊ ነገሮች አሉት። ቅድም እንዳልኩሽ የግብር መክፈል ሁኔታው የግብር መክፈል ባህሉ ዝቅተኛ ከመሆኑና አሁን የተደረገው ተመን አምናና ከዛ በፊት ሲከፍሉ ከነበረው የግብር መጠን ጋር በማመዛዘን ፐርሰንቴጁን በማስቀመጥ በጣም ከፍተኛ ገንዘብ ነው የተመደበብኝ የሚል ከፍተኛ ቅሬታ እንዲያስነሱ ካደረገው ነጥብ መካከል አንዱ ይሄ ነው። አምና ይሄን ያህል ሺህ ብር ነው የከፈልኩት፣ ዘንድሮ ደግሞ ይሄን ያህል መጠን መጠየቄ ትክክል አይደለም፣ አግባብ አይደለም፣ የግብር መጠኑ ከፍ ብሏል በሚል የሚቀርብ ቅሬታ ነው ያለው። ሁለተኛውና መሰረታዊ የቅሬታ መነሻ ደግሞ ከፍትሃዊነት ጋር የሚያያዝ ነው። አንድ አይነት የስራ ባህሪ ያለው እኩል አይነት የሚመጣጠን የካፒታል መጠን ያለው ስራ ላይ ወይም የንግድ አይነት ላይ ተመጣጣኝ ያልሆነ የዕለት ገቢ ግብር ተጨምሯል። ስለዚህ ፍትሃዊነት ስለሚጎለው ይሄ የፍትሃዊነት ጥያቄን ሊታይ ይገባል የሚል ቅሬታ ነው የተነሳውና ሁለት መሰረታዊ መነሻዎች ያሉት ነው ማለት ነው። የዕለት ገቢ አተማመኑ ተጋኖ ከሆነ እንደገና ደግሞ የፍትሃዊነት ሁኔታው አሁን ነጋዴው በሚያነሳው አግባብ የቀረቡ ቅሬታዎችን መርምረን ምላሽ እንሰጣለን። በሚሰጠው ምላሽ እንግዲህ ነገሮች እየተፈቱ ይሄዳሉ የሚል እምነት ነው ያለን።
እንግዲህ የንግድና ምጣኔ ሀብት ባለሙያዎችም ሳይንሱን ጠቅሰው እንደሚሉት ለአንድ ሀገር እድገት ግብር ብቻ መክፈል፣ ታክስ ብቻ መክፈል ሳይሆን ግብር በሚከፍሉ ዜጎችና በመንግስት መካከል መተማመን መምጣቱ፣ መተማመን ላይ መድረሱ ትልቅ ዋጋ አለው ይላሉ። ስለዚህ እንደዚህ ያለውን ዋጋ ተነስቶ ድንገት ከዘጠኝ ዓመት በኋላ መጥቶ የቀን ገቢ ግምታችሁ ይሄ ነው ማለት ከዛ በኋላ ደግሞ እንደሚያነሱት ነጋዴዎቹ ባለስልጣናቱ ሬዲዮ ላይ ቀርበው የሚሰጡት አስተያየት እና እኛ ደግሞ በአካል ሄደን እዛ ተገኝተን ከሚሰሩት ሰዎች ቅሬታችንን ልናቀርብ ስንል የምናገኘው ምላሽ የተለያየ ነው። አንዳንዶቹ ማመናጨቅ ይደርስብናል ይላሉ፣ አንዳንዶቹ በጣም ረጅም ሰዓት ሰልፍ ይጠብቀናል ይላሉ፣ መመላለስም አለ ብለው ይላሉ። እና እንደዚህ ያሉ አለመተማመኖች ጭራሽ ነገሩን እያበላሹት አይሄዱም ወይ? እነዚህ ነገሮች እንዴት ነው የሚታዩት? በማስፈጸም ደረጃ ቢሮዎች ውስጥ ሲኬድ ነጋዴዎቹ የሚያዩዋቸውና የሚያጋጥሟቸውን ጉዳዮች እንዴት ነው የምታዩዋቸው? እንደው በምን ጥናት ላይ ተሞርክዞ ነው የቀን አፈጻጸሙን በእርግጠኝነት መናገር የሚቻለው?
እንግዲህ ከአሁን እያየን ያለ ነው በነጋዴዎቹ የሚቀርበው ከአገልግሎት አሰጣጥ ምናልባት አገልግሎትን በአግባቡ ካለመስጠት አኳያ የሚነሱ ነገሮችን እንፈትሻቸዋለን ማለት ነው። እንደ ግብዓት እንወስዳቸዋለን። ከማስፈጸም አቅም ጋር፣ ከሰልፍ መብዛት ጋር፣ እንደገና ደግሞ ቅሬታን በአግባቡ ተቀብሎ ካለማስተናገድ ጋር ያሉ ነገሮችን በሱፐርቪዥንም እያየን ያለ ነው ማለት ነው። እነዚህ ቅሬታዎች በተለያዩ ሚዲያዎችም እንደገና በቀጥታ ስርጭትም የሚመለከታቸው የስራ ኃላፊዎች ቀርበው ማብራሪያ በሚሰጡበት ጊዜ ከተለያዩ የንግድ ማህበረሰቦች እየተነሱ ያሉ ቅሬታዎች ይህን ስለሚያሳዩ በአግባቡ የሚያስተናግዱ ከተሞች፣ ዞኖች እንዳሉ ሁሉ የተቀላጠፈ አገልግሎት ከመስጠት አኳያ የንግዱን ማህበረሰብ አክብሮ ችግሩን አድምጦ ግንዛቤ ላይ ተመስርቶ የእሱንም ችግር ተረድቶ ነገሮችን ከመፍታት አኳያ የማስፈጸም አቅም እንዳለ እያየን ያለ ነው። ይሄንን እንደተነሳው አንድም አሁን ያለውን ሁኔታ ከመፍታት አኳያ በሱፐርቪዥንም እንደገና ደግሞ ከክልሉ ገቢዎችና ጉምሩክ ባለስልጣን ከሚመለከታቸው አካላት ጋር ቲም ተዋቅሮ ድጋፍ የሚያደርግበትና ይሄንን ሁኔታ ሱፐርቫይዝ በማድረግ ሱፐርቫይዝ ማድረግ ብቻ ሳይሆን ደግሞ ችግሩን ለመፍታት የተቀላጠፈ አገልግሎት ለመስጠት ጥረት ይደረጋል። ከመተማመን አኳያም ያለውን ነገር ለመፍታት በሁሉም አካባቢዎች ውይይት ነው የምናደርገው ማለት ነው። መተማመን ከሌለ ግብር የሚከፍለው ለራሴ ጉዳይ ነው፣ ቅሬታ ለማነሳው የመንግስት የማስፈጸም አቅም፣ መሰረተ ልማትን ካለማቅረብ፣ የተቀላጠፈ አገልግሎትን ካለመስጠት የማነሳውን ቅሬታ የምፈታበት መንገድ እኔ ግዴታዬን ስወጣ ነው። የንግድ ማህበረሰቡም እንዲህ ከማድረግ አኳያ ሰፋፊ መድረኮች እየተፈጠሩ ነው ያሉት። እነዛ መድረኮችም ፊድባካቸው በጣም ገንቢ ነው ማለት ነው። በዚህ ሁለትና ሶስት ቀናት እያገኘ ነው ያለ ነው እያየ ነው ያለ ነው ውጤትም ይህንን ነው እያመጣ ያለውና ክፍተቶች ይኖራሉ። ከማስፈጸም አኳያ በደንብ ነው የምናምነው። ይህንን እንግዲህ አንድም ተቋም ግንባታ በአንድ ጀንበር የሚያልቅ ነገር አይደለም። ከዛ ባለፈ ደግሞ አሰራራችንን በመሰረታዊነት የማሻሻል የግብር አስከፋዩን ተቋም አቅም የመገንባቱን ጉዳይ ወደፊትም ትኩረት ሰጠን ነው የሚሰራው።
ህገ መንግስቱ ላይ የክልልና የፌዴራል ግብር አሰባሰብን በተመለከተ ለያይቶ ነው የሚያስቀምጣቸው። ክልሎቹ የራሳቸውን ዝግጅት በጨረሱበት ጊዜ ግብር መሰብሰብ ይችላሉና አንድ ላይ ለመሆኑ ለምንድነው ያስፈልገው? ለምንድነው አሁን 9 አመት 6 አመት የተለያየ ጊዜ ይጠቀሳልና የክልሎቹና የፌደራል ግብር አሁን የገቢ ግምቱ አንድ ላይ መሆን ያስፈልግበት ምክንያት ምንድነው? የተለየ ምክንያት ይኖረው ይሆን?
የተለየ ምክንያት አይኖረውም። ዋናውና መሰረታዊው ጉዳይ በእድገትና ትራንስፎርሜሽን እቅዳችን ያስቀመጥነው ጉዳይ አለ ማለት ነው። ለምሳሌ የሀገራችን የታክስ ቱ ጂዲፒ የግብርና የሀገር ውስጥ የምርት መጠን ጥምርታውን በመናይበት ጊዜ ከተለያዩ የሰብሳሃራን አፍሪካ በእኛ የእድገት ደረጃ ተመጣጣኝ ከሆኑ ሀገሮች እንኳን በሚነጻጸርበት ጊዜ በጣም ዝቅተኛ ነው። እነ ሩዋንዳን መውሰድ ይቻላል፣ እነ ቡሩንዲን መውሰድ ይቻላል፣ ሌሎች እነ ኬንያን መውሰድ ይቻላል። ለነሱ እንኳን የደረሱበት ደረጃ ላይ ለመድረስ የታክስ ቱ ጂዲፒ ሬሾአችን መሻሻል መቻል አለበት። በእድገትና ትራንስፎርሜሽን እቅዱ የያዝናቸውን የተለጠጡ ትላልቅ ግቦችን ለማሳካት ገቢ መሰብሰብ አቅማችንን ማሳደግ መቻል አለብን። በምናስገባው ገቢና በበጀት ፍላጎቱ መካከል ያለውን ክፍተት እያጠበብን መሄድ መቻል አለብን የሚል ግልጽ በሆነ መንገድ በሁለተኛው እድገትና ትራንስፎርሜሽን እቅዳችን ውስጥ በግልጽ የተቀመጠ ነገር ነው ማለት ነው። ስለዚህ እቅዱን ለማስፈጸም በጀት ያስፈልጋል። እንደገና ደግሞ በእቅዱ ራሱ የተቀመጠ የገቢ መጠናችን በየአመቱ የት መድረስ አለበት የሚለው በደንብ በግልጽ የተቀመጠ ጉዳይ ነው። በአገር አቀፍ እድገትና ትራንስፎርሜሽን እቅዳችንም እንደ ክልልም ያስቀመጥነው ማለት ነው። አሁን አፈጻጸማችንን በምናይበት ጊዜ የእድገትና ትራንስፎርሜሽን እቅዳችንን ከመፈጸም አኳያ በተለይ በክልላችን አሁንም ወደኋላ የቀረንበት ሁኔታ ነው ያለው። ለዚህ ደግሞ መሰረታዊ ክፍተቱ የት ነው ያለው የሚለውን ነው ያየነው። ያንን በምናይበት ጊዜ በንግድ ስርዓቱ በቢዝነሱ ውስጥ የምናስከፍለው የግብር አከፋፈል ስርዓቱ ችግር እንዳለበት ነው ያየነው። ስለዚህ በበጀት ፍላጎታችንና በግብር አከፋፈል በገቢ መጠናችን መካከል ያለውን ጋፕ ለማጥበብ እንደ ሀገርም እንደ ክልልም የተከደው ሂደት በእቅድ የተያዘ እንጂ ዝም ብሎ ራንደም የተነሳ ነገር እንዳልሆነ መወሰድ አለበት።
ስለዚህ ይሄንን በእቅድ የተያዘውን ገንዘብ በዚህ ሂደት ይሰበሰባል ማለት ነው?
ይሰበሰባል። አዎ ይሰበሰባል። የንግድ ማህበረሰባችን ጋር በመቀራረብ በመተማመን የሚሰበሰበውን ግብር ለራሱ አገልግሎት ለራሱ ጥቅም እንደሚውል በማሳየት ግብርን እንደ እዳ እና እንደ ሸክም ከመመልከት ይልቅ ለልማት እንደሚውል ልክ ህብረተሰባችን የንግዱ ማህበረሰባችን ሌሎች ተለይቶኖችና የልማት እንቅስቃሴዎችን አዘጋጅተን በሚንጠራበት ጊዜ እንደሚያደርገው አስተዋጽኦ ሁሉ ይሄም የዜግነት ግዴታው እንደሆነ በማሳመን በመተማመን ማሻሻል ይቻላል። የምንወስዳቸው እርምጃዎች ላይ ደግሞ የሚፈጠሩ ግራ መጋባቶችን የሚቀርቡ ፍሬታዎችን ቁጭ ብለን ከንግድ ማህበረሰባችን ጋር በመነጋገር በመተማመን የጠረጴዛ ዙሪያ እየፈታን የግብር አከፋፈል ሁኔታውን እያሻሻልን እያስተካከልን እንሄዳለን። የገቢ መጠናችንን እያሳደግን ሀገራችንን ወደ ተሻለ ደረጃ ማሸጋገር እንችላለን። የክልላችንንም ሁኔታ አሁን ካለበት የእድገት ደረጃ ወደ ተሻለ ምዕራፍ ማሸጋገር እንችላለን ብለን ነው የምናምን።
በጣም አመሰግናለሁ አቶ አዲሱ፣ እግዜር ይስጥልኝ።
አድማጮች፣ የአዲስ አበባ ነጋዴዎችን አቤቱታ በተመለከተ በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራምና ልማት ስራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራ ለማግኘት የተደረገ ጥረት አልተሳካም እና እሳቸው ለጊዜው የሉም። ተወካቸውን እንድናነጋግር ተነግሮናል። በዛሬው ዕለት ተወካቸውን ለማግኘት ያደረግነው ጥረትም አልተሳካም። በነገው ዕለት እንሞክራለን።
ወደ ተከታዩ የመጽሔት ርዕስ እንሻገር። አድማጮች፣ ዓለም ስለ አፍሪካ የሚያደርገውን ንግግር ቃና መለወጥ አለበት ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አሳሰቡ ሲል ይንደረደራል። የአፍሪካን እጅግ የገዘፉ እምቅ አቅሞች ለመገንዘብ ግጭቶቿንም ለመከላከልና በአግባቡ ለመያዝ አገሮች ከአህጉሪቱ ጋር ይበልጥ መተባበር እንዳለባቸው ነው ዋና ጸሐፊ የመከሩት። የተባበሩት መንግስታት ድርጅት ዘጋቢ ማርጋሬት ባሽር ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል።
ግጭቶች እንዳይነሱ በመከላከልና ከተጫሩም የሚያዙበትን ሁኔታ በሚመለከት የአፍሪካ ህብረትና የተባበሩት መንግስታት ድርጅት ተመሳሳይ አቋም እንዳላቸው የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ለጸጥታ ጥበቃ ምክር ቤቱ ተናግረዋል።
Enhancing African capacities is essentially both In the context of our collective response to
የአፍሪካ አቅም ማጠናከር ለዓለም አቀፍ ሰላምና የደህንነት ፈተናዎቻችን ለምንሰጠው ምላሽም ሆነ ለአፍሪካ ራስዋን የመቻል ጉዳይ እጅግ አስፈላጊ ነው።
ሶማሊያ ውስጥ የሸመቀውን አልሻባብን ጨምሮ በሽብር ፈጠራና በጽንፈኛ ቡድኖች አፍሪካ ላይ የተደቀነውን አደጋም ጉቴሬዥ አንስተዋል።
It is my deep belief that with enhanced support to AMISOM
ለአፍሪካ ህብረቱ ኃይል ለአሚሶም የሚሰጠውን ድጋፍ እንዲሁም የሶማሊያን ብሔራዊ ጦርና የፖሊስ ኃይሉን በማጠናከር አልሻባብን ማሸነፍ እንደሚቻል በጥልቅ አምናለሁ።
አምስት የሳህል አካባቢ ሀገሮች ሽብር ፈጠራን ለመዋጋት የሚያስችል ጥምር ኃይል ለመፍጠር ያቀረቡትን ሐሳብና ቦኮ ሐራምን እየተጋፈጠ ያለውን የቻድ ኃይቅ ተፋሰስ ሀገሮች ህብረ ብሔር ጦር እንደሚደግፉ ጉቴሬሽ ገልጸዋል። የአፍሪካ ኃይሎች ያለበቂ ትጥቅና በገንዘቡ ድጋፍ መመናመንም እጅግ ፈታኝ ከሆኑ ሁኔታዎች ጋር ለመፋጠጥ ተገደዋል ሲሉ የአፍሪካ ህብረት የሰላምና የጸጥታ ኮሚሽነር ስማይል ሸርጉይ ለመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት አመልክተዋል። ግጭቶችን ለመከላከልና ለመፍታት በሚያስችል ሁኔታ ለመያዝ እንዲሁም የሁከተኛ ጽንፈኝነትን መዛመት ለመቆጣጠር ተጨማሪ ኢንቨስትመንት እንደሚጠይቅ ሚስተር ሸርጉይ አሳስበዋል። አህጉሪቱ እየበረታ ለሄደ የረሃብ ሁኔታ መጋለጧና ረሃቡ የሚፈጠረው ሁልጊዜ በድርቅ ምክንያት ብቻ ለመሆኑ እየተወራ ነው። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሃሊ ለቀውሶቹ ኃላፊ ናቸው የሚሏቸውን ሁሉ ወቅሰዋል።
These famines are a sign of a collective failure and any effective response must begin with the nations of Africa themselves.
እነዚህ የበረቱ ረሃቦች የተጠራቀሙ ውድቀቶች ምልክት ናቸው። ውጤታማ የሆኑ ምላሾች ደግሞ በአፍሪካ ሀገሮች በራሳቸው መጀመር አለባቸው። የአፍሪካ ህብረት አባል መንግስታት ለዚህ ቀውስ የሚሰጡትን ምላሽ ማጠናከር ይኖርባቸዋል።
ለደቡብ ሱዳን፣ ለናይጄሪያና ለሶማሊያ ለሚያስፈልገው ሰብአዊ ድጋፍ ዩናይትድ ስቴትስ የ446 ሚሊዮን ዶላር ተጨማሪ ድጋፍ እንደምትሰጥ የዛሬ 2 ሳምንት አካባቢ ሐምሌ 1 ይፋ አድርጋለች። በዚህ የበጀት አመት ብቻ ዩናይትድ ስቴትስ ለተመሳሳይ ጉዳይ የሰጠችው ድጋፍ ወደ 1.4 ቢሊዮን ዶላር አድጓል።
ወደ ተከታዩ የመጽሔት ርዕስ እንሻገር አድማጮች። ማንኛውም የአፍሪካ ሴት ልጅ ስታድግ መሪ የመሆን ብቃት አላት ሲሉ የማላዊ የቀድሞ ፕሬዝዳንት ጆይስ ባንዳ ተናገሩ። ደግሞም ሴት ልጅ ለመሪነት ስትበቃ የምትሰራውን በሚገባ የምትታውቅ ትሆናለች ሲሉ ማክለዋል። ጆይስ ባንዳ ይህን የተናገሩት የመሪነት ብቃት ያላቸውን ሴቶች ሁሉ ካሉበት ተፈልገው እንዲገኙ ስልጠናም እንዲያገኙ ማህበረሰቦቻቸው ውስጥ የበለጠ ንቁ ሚና እንዲጫወቱ ለማድረግ የሚጠቁሙ መንገዶችን ይፋ ባደረጉበት ስነ ስርዓት ላይ ነው። በዚህ ሳምንት የተካሄደውን ዝግጅት ተከታተለችው የአሜሪካ ድምጽ ማርያማ ዲያሎ ቀጣዩን ዘገባ አጠናቅራለች። ቆንጂት ታየ እንዲህ አሰናድታለች።
ጆይስ ባንዳ የተወለዱት ዞምባ የምትባል ትንሽ የማላዊ መንደር ውስጥ ነው። ወጣት ሳለሁ ህይወቴ ወደዚያ አቅጣጫ ያመራል ነበርም፣ ግን አባቴ ሁልጊዜ አንቺ ልጅ መሪ ነው እኮ የምትወኚው ይሉኝ ነበር ብለው ያስታውሳሉ።
I was married. At 26, I had 3 children. At 30, I was divorced. Deep in an abusive marriage.
በ21 አመቴ አገባሁ። 26 አመት ሲሆነኝ 3 ልጆች ወልጃለሁ። 30 አመት ሲሆነኝ ከባሌ ተፋታሁ። በትዳር ሳለሁ በጣም ከባድ ጥቃትና በደል ይደርስብኝ ነበር እና አስታውሳለሁ እናትና አባቴ እንደ ቀልድ ያደረጉ እንዴ ያቺ መሪ አሁን ወዴት ገባች ይሉኝ ነበር።
ታዲያ የደረሰብኝ ፈተና ለመሪነት በተሻለ አዘጋጅቶኛል ይላሉ ጆይስ ባንዳ። የሴቶችና የህፃናት ጉዳይ ሚኒስትር በነበሩበት ዘመን እንደ አውሮፓውያን አቆጣጠር በ2006 የቤት ውስጥ ጥቃትን የተመለከተ ህግ እንዲወጣ ታግለዋል። ግን ይላሉ ህጉ በተግባር እንዲተረጎም የግድ አስከባሪው ስርዓት መኖር አለበት።
You can't see a court in the village. So even if you pass these laws, one, they are not domesticated, not translated in the local language.
ምክንያቱም በኔ መንደር ብዙ ኪሎ ሜትር ስትጓዥ ብትይ ፍርድ ቤት አታገኝም። ስለዚህ ህግ ቢወጣ ያ ህግ በአካባቢው ቋንቋ ካልተተረጎመ ፍርድ ቤት ከሌለ እነዚህ ሴቶች ዝም ብለው ሲሰቃዩ ነው የሚኖሩት።
ከነዚህና ከሌላውም የመሪነት ተመክሯቸው በመነሳት የቀድሞዋ ፕሬዚደንት የፖሊሲ አውጪዎች፣ የሲቪል ማህበረሰብ ድርጅቶች፣ የማህበረሰብ መሪዎችና ዓለም አቀፉ ማህበረሰብ የአፍሪካን ሴቶች የመሪነት ሚና ማሳደግ ስለሚችሉበት መንገድ በዝርዝር የሚያመለክት ሰነድ አዘጋጅተው አውጥተዋል።
So the first recommendation I make is to enhance political will to empower girls.
በቀዳሚነት የማቀርበው ሐሳብ የልጃገረዶችን የውሳኔ ሰጭነት አቅም ለማጎልበት የፖለቲካው ፈቃደኝነት እንዲጠናከር ማድረግ፣ ብቃት ያላቸውን ሴቶች ለመሪነት ስልጣን ማብቃትም የግድ ይላል።
የቤኒን ወጣት ሴቶች መሪዎች ድርጅት መስራች ዶክተር ጆዋኒ ቤዋ ይህ የጆይስ ባንዳ ሐሳብ የወጣቱን ድጋፍ እንደሚያገኝ ተስፋ ያደርጋሉ።
I'm a physician, I'm a public health researcher, I'm a maternal and child health activist.
እኔ ሐኪም ነኝ፣ የህዝብ ጤና ተመራማሪ ነኝ፣ የእናቶችና ህፃናት ደህንነት ተሟጋች ነኝ። ታዲያ በእነዚህ ሁሉ መስኮች ውስጥ ይህን ራይ የሚደግፉና የሚያምኑበት ወጣት ሴቶችና ወንዶች በብዛት ገብተው ማየት ፈልጋለሁ።
ይህ እውን እንዲሆን ወንዶቹን ማስተማር ያስፈልጋል ይላሉ አሾካ አፍሪካ የተባለ ድርጅት መስራች ፓፔ ሳምባ።
Men don't like to be unknown. For example, if you explain to Willy Man that by supporting your wife maybe the expenses within the household you'll share it.
ወንዶችla ሲባሉ አይወዱም። ስለዚህ ለምሳሌ ለወንዶቹ ለሚስቶቻቸው ድጋፍ ብትሰጡኮ የቤት ወጪ ላይ ሊረዳቸው ይችላል ብሎ ቢያስረዷቸው ለራሳቸው ጥቅምም ጭምር መሆኑን ይገነዘቡታል።
ይህ ታዲያ ብዙ ስራ እና ጥረት እንደሚጠይቅ ከሚያስገነዝቡት መካከል አንዷ የአኪላ ተቋም ፕሬዚደንት ካረን ሸርማን ናቸው።
You see as much as things have changed how little things
ብዙ ለውጥ እንዳለ ይታያል። በዚያው መጠን ደግሞ ገና ብዙ ያልተለወጠ ነገር አለ።
በተለያዩ የአፍሪካ አካባቢዎች ያለው ሁከት ይህ የሴቶችን የመሪነት ቦታ የማጠናከር ስራ በፈተናዎች የተመላ መሆኑን የሚያመለክት ነው።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ከእናንተ ከደረሱን አስተያየቶች ለዚህ ሰዓት የተመደቡትን እናሰማለን።
ሰው 100 ሺህ ብር አውጥቶ የሚሰራ ሰው በቀን ደሞዙ ምንም ትርፍ ያለው አይመስል። ደሞዙን ለምሳሌ አንድ የተቀጠረ 2-3 ሰው የሚሰራ ሰው በየሰዓት 5 ብርም 10 ብርም ይሁን ይሄ የለም ኢትዮጵያ ግምት ያንን ቢያወጣና ከገቢ ወጪ ቢቀንስ እኔ ምንም ትርፍ ያለም አይመስልኝም። እና ገማቾች እንደምትጠቀሙ ነው።
ሄሎ ቴናስትልኝ የቢዩ አዘጋጆችና ድምጠኞች በሙሉ ፍቅረ ፍላሴ ታደሰ ከካናዳ ነው የምደውለው። ሰሞኑን የኢትዮጵያ መንግስት በጣለው ግብር ምክንያት ብዙ ቦታዎች የስራ ማቆማን ማያረጉ ነው፣ ህዝብም እየተጎዳ ነው። ይሄ የሚያሳየው ምንድነው? ከህግ አውጪዎች ውስጥ ማለት ከኢህአዴግ ህግ አውጪዎች ውስጥ የኢትዮጵያ ውስጥ ለውጥ እንዲመጣ የሚፈልጉ ሰዎች እንዳሉ ነው። ምክንያቱም በኢትዮጵያ ህዝብ የተለያዩ ጊዜዎች እድሎች አመልጠውታል መንግስት የመለወጥ በሰላማዊ መንገድ። ይሄም አንዱ እድል ስለሆነ በተቻለው አቅም መንግስት ወደ ጠረጴዛ መጥቶ ከሌሎች ድርጅቶች ጋር የሚሰራበት መንገድ ተፈልጋለበት። ምክንያቱም እንደ ከበደውና እንዳጣተው ነው የሚያሳየው።
በኢሜል ከደረሱን ደግሞ አንዱን እናሰማ። ስልጣን ላይ ያለው የኢህአደግ መንግስት ጸጥታ በማስከበርና የትራንስፖርት መረብን በማስፋፋት መልካም ነገር ቢኖረውም ሲሉ ይንደራደራሉ። የመጀመሪያ ስማቸው የመጀመሪያው ፊደል ይመስላል ል ለሉ ሊላ ሌለ ል አሸናፊ የተባሉ አድማጫችን በኢሜል ባደረሱን መልእክት ስልጣን ላይ ያለው የኢህአደግ መንግስት ጸጥታ በማስከበርና የትራንስፖርት መረብን በማስፋፋት መልካም ነገር ቢኖረውም በዚህ አሁን በጣለው ከፍተኛ ግብር ለፍቶ አዳሪውን ህዝብ ያማረረ በመሆኑ እኔም በጣም አስከፍቶኛል።
አድማጫችን ይከተላሉ። ምክንያቱም የሰውን አቅም ያላገናዘበ እንዲሁም የመብራት ኃይል አቅርቦቱ በጣም ደካማና የኃይል አቅርቦቱ የሚቆራረጥ በመሆኑ ይሄንንም ከግምት ውስጥ ያስገባና የተሻሻለ ሌላ የግብር አከፋፈል ዋጋ በስራ ላይ ሊውል ይገባል። እናም አመሰግናለሁ ሲሉ ለአሸናፊ የተባሉት አድማጫችን በሰሞንኛው አነጋጋሪ ርዕሰ ጉዳይ ላይ ያተኮረውን አስተያየታቸውን ቋጭተዋል። ሌሎቻችሁም ጻፉ አድማጮች፣ በ202 205 9942 የውስጥ መስመር 14 የምታደርሱንን እናስተናግዳለን።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የምናስተናግዳችሁ አዲሱ አበበና
አሉላ ከበደንን። አሁን በቀጥታ የሁለተኛውን አጋማሽ መጀመሪያ ዝግጅት ሰዓት እንኳን ገፋ አድርጓል። ከምሽቱ 3 ሰዓት ከ40 ያመለክታል። ወደ ዝግጅቱ እንሰዳችሁ። ቀዳሚው ቅንብር ልዩ ዝግጅት ነው። በዚህ ሳምንት እዚህ ዋሽንግተን ዲሲ ላይ ሲካሄድ የቆየ የተማሪዎች የሮቦት ስራ የፈጠራ ውድድር ላይ የተሳተፉ 6 የብሩንዲ ተሳታፊዎች መጥፋታቸውን የዲሲ ፖሊስ አስታወቀ። 18 ዓመት ያልሞላቸው 2 ሴትና 4 ወንድ ተወዳዳሪ ልጆች ወይም ተሳታፊዎች ማክሰኞ ዕለት ውድድሩ በተጠናቀቀበት ወቅት መሰወራቸውን የቡድኑ መሪ ለፖሊስ ተናግረዋል። የፖሊስ ባልደረቦች ታዲያ ልጆቹን ፈልጎ ለማግኘት የፍለጋ መረጃ አሰራጩ። የቡድኑ ኃላፊም አዳጊ ወጣቶቹ የት እንዳሉ እንደማያውቁ ገለጡ። ይህን በተመለከተም በስቱዲዮ የአሜሪካ ድምጽ ሬዲዮ የማዕከላዊ አፍሪካ አገልግሎት ዘጋቢ ኢታንጊ ሻካን ሄኖክ ሰማግዜር አነጋግሮታል።
The children were between the ages of 16 and 18.
ልጆቹ እድሜያቸው ከ16 እስከ 18 ያለ ነው።
እንግዲህ እንዴት ነው የጠፉት ታዲያ እነዚህ ልጆች?
The way they disappeared in the morning, I spoke to their coordinator because they were supposed to come to VOA Central Africa Kirundi Kinyarwanda Services live show for one hour.
But what one now አቀናባሪያቸውን አነጋግሬ ነበር ምክንያቱም እዚ Voice of America ይመጡ ነበርና.
Wow, they didn't show up and he kept saying that they couldn't make it.
በኋላ ግን አልመጡም እሱም ደግሞ አልቻሉም ማለኝ.
When I probed more, he said that he's sorry he can't find where the kids are and they have disappeared on him.
ደጋግሜ ስጠይቀው ልጆቹ ጠፉ ብኝት እንዳሉ አላቀም ማለኝ ዋናው አቀናባሪ።
And eventually during the day the coordinator says I'm just going to catch the flight because I don't know where the kids are. The police say that
እና ዋና አቀናባሪው ስላጣኋቸው እኔ እንግዲህ ወደ አገሬ መመለሴ ነው ፖሊስም የት እንዳሉ አላቀም ብሎኛል አለ እና ወደ ብሩንዲ ተመለሰ።
ኢታንጊ እንግዲህ ወጣቶቹ በሂሳብ በሳይንስ ያላቸው ዝንባሌ እንዲዳብር የተዘጋጀ መርሃ ግብር ነው ይሄ ፈርስት ግሎባል ቻሌንጅ የሚባለው። ልጆቹ እድሜያቸው ብዙዎቹ ተሳታፊዎች ከ9 እስከ 18 ዓመት ስለሆነ በአዋቂ የቡድን መሪ ፈቃድና የቅርብ ክትትል እንዲቀሳቀሱ ብቻ ነው የሚፈቀደላቸው። እንዴት ነው ከቡድኑ መሪ ሊሰወሩበት የቻሉት? አብሯቸው አልነበረም የዛን ጊዜ?
From what I heard from the organizer, yes, he was with them all the way to the competition. He was with them the whole time, but he believed at some point they came up to a decision of just leaving and disappearing.
እኔ ከአቀናባሪው እንደሰማሁት ብዙውን ጊዜ አብረው ነው የነበሩት ግን በሆነ አጋጣሚ ተለይተውት እንደተሰወሩ ነው የነገረኝ።
And at some point he just didn't know where they were, but he had a feeling that they had already organized just to separate themselves from him.
አዎ ተሰውረውበትም ካወቀ በኋላ ይሄ ነገር የተቀነባበረ መሆኑን ተረዳ ወደ ኋላ ማለት ነው።
ጉዳዩ በፖሊስ እየታየ ነው ያለው። አሁን እነዚህ ልጆች የት እንዳሉ ይታወቃል?
At this point the police doesn't know where they are, but it is the DC police have informed Voice of America that 2 of them have been seen at the border crossing Canada. So
በአሁኑ ሰዓት እንግዲህ ልጆቹ የት እንዳሉ አይታወቅም ግን ፖሊስ ለ አሜሪካ ድምጽ ራዲዮ ጋዜጠኛ እንዳስተዋወቀው ሁለቱ ወደ ካናዳ ድንበር እያቋረጡ ነው ነው።
But the other 4 are still there whereabouts are still unknown.
አራቱ ግን የት እንዳሉ አይታወቅም አሁንም።
የቡድኑ መሪ ወደ ሀገሩ ተመልሷልና ከሀገር ከመውጣቱ በፊት የነበረበትን ሁኔታ ግለጽልን እስኪ ለፖሊስ ቃሉን ሰጥቷል።
Once I spoke to the team leader, he was at the airport at Dallas Airport yesterday around 5, which was the time he was supposed to leave.
አቀናባሪውን ሳነጋግረው ዳላስ አውሮፕላን ጣቢያ ነበር ወደ ሀገሩ ሊመለስ።
He did mention to me that the police did question him and maybe even detain him for questioning or where the other kids were, but eventually released him because he did prove that he had nothing to do with their disappearance or where they were.
በዲሲ ፖሊስ እንደተጠየቀ እንደውም አጠር ላለ ጊዜ አስረው እንደመረመሩት ነግሮኛል።
በጣም ነው ማመሰግነው ይታንጊሻካ ከማዕከላዊ አፍሪካ አገልግሎት ከአሜሪካ ድምጽ ሬዲዮ።
Thank you very much for having me.
አመሰግናለሁ።
በጣም እናመሰግናለን። እንግዲህ አድማጮች ከ157 ሀገሮች በዚህ በዩናይትድ ስቴትስ መዲና የተሰባሰቡት እድሜያቸው ከ9 እስከ 18 የሚሆኑ ወጣቶች እርስ በርስ እንዲማማሩ የቴክኖሎጂ ችሎታቸው የሂሳብ ችሎታቸውና ክህሎታቸውን እንዲያዳብሩ በማሰብ ነበር ወደዚህ ወደ ዋሽንግተን ዲሲ የተጠሩት።
ቀጥልስ
አዲስ የአሜሪካ ድምጽ ራዲዮ ከስቱዲዮ 14 የሚያስተላልፈው ዝግጅት ከምሽቱ 4 ሰዓት ይቀጥላል። አሁን ከምሽቱ 3:45 ሆናል በአዲስ አበባ ወይም በኢትዮጵያ ሰዓት አቆጣጠር።
ቀጥሎ የሚቀርበው ባህልና ማህበረሰብ ነው።
ሐሳብ እንደ መንገድ በማስረጃ የተደገፉ ጠቃሚ ወጎች በሚል አብይ ርዕስ የተጀመረ አዲስ ተከታታይ ወግ አካል ነው።
አዎ እንግዳችን ቅድም ጨረፋ አርጋን አስተምተናል ሱራፌል ወንድሙ ተዋናይ ጸሐፊ ተውኔት የራዲዮና ቴሌቪዥን ፕሮግራሞች አቀናባሪ ገጣሚና መምህር ነው።
አበዛበትም
ሲያንሰው ነው ልጁን አይቼዋለሁ። ልጁ አልኩት ልጅ እግር ስለሆነ
ልክ ነው።
በአዲስ አበባ ዩኒቨርሲቲ የእንግሊዝኛ ስነ ጽሑፍና የድራማ ትምህርቶች መምህር እንዲሁም የሂዩማኒቲስ ፋክልቲ ረዳት ዲን ሆኖ ማገልግሏል። ዛሬ በቲያትርና የትርኢት አጻጻፍ ታሪክ የድረ ምረቃ ትምህርቱን በመከታተል ላይ ይገኛል። የፕሮግራሙ አዘጋጅና አቅራቢ ማን ነው? አሉላ ከበደ። የውይይታችን የመጨረሻ ክፍል ነው ይዞ የቀረበው አሉላ አስቲበል ሰብሰባር ጋር።
አመሰግናለሁ አዲሱ። ከሱራፌል ጋር የነበረን ሱራፌል ለየት ያለ ሁለገብ የሆነ በአካዳሚክ ወይ ትምህርት ነክም በጥበቡም በርከት ያሉ ስራዎችን የሰራ ስለሆነ ነው የበዛ እስኪ መስል ድረስ እነኚህ ዝርዝሮች አልበዛበትም ያልኩ። ያለ ተረተረ ግርሙ ውይይት ነው ያነሳቸውም ጭብጦች ጠንካራ ናቸው። ታዲያ የውይይታችን መጨረሻ ክፍል አዲሱ ሐሳብ ታሪክና አንድምታውን ይመለከታሉ። የትላንት ፋይዳ የታሪክ ማለት ነው በዛሬና ነጋችን ውስጥ በሚሉ ጭብጦችም ላይ ያተኩራል። በቀደመው ውይይታችን መጨረሻ ያነሳነው አንድ ጥያቄ ታዲያ መልስ ብለን በማስታወስ ጽፋው ዳለወጋችን እንዘልቃለን።
ሱራፌል ስለ ታሪክ ደጋግመህ ታነሳለህ። አሁን ባነሳቸው ሌላ ቀርቶ የምርምር የጥናት ስራህም ብዙ ዘመናት ወደኋላ ይሄዳል። ይሄ ሐሳብ በታሪክ ውስጥ የሚፈተሽበት ታሪክ ራሱ የትላንት ብቻ መሆኑ ቀርቶ የዛሬ መሆንና ነጋችን ማሳመር የሚችልበት በኢትዮጵያ በብዙ ጉዳዮች ምናልባትም ፖለቲካ ቀመስ በሆኑት አነታራኪ ጉዳዮች ላይ ታሪክ እንደ ጸሐፊው ብቻ ሳይሆን እንደ አንባቢውም የሚመስልበት ጊዜ እናያለን። ለዛሬ ፋይዳ እንዲኖረው ታሪክ ትላንትና ትላንትም ያለፈበትን መንገድ የምናይበት በተመነጽር ጠቀሜታ እንዲኖረው ካለማግባባት ይልቅ መግባባት አንዳችን ሌላችን መረዳት የምንችልበት መንገድ እንዲከፈት ምን አይነት ነገሮችን ተመለከታለህ?
በጣም በጣም ጥሩ ጥያቄ ነው። አንተ አልከውን ከማለቴ በፊት አያይዤ ስለሚጠቅም እንደዚህ አይነት ውይይት ወሳኝ መሆናቸውን በማስመር መጀመር ፈልጋለሁ። አሁን የምታየው በአካዳሚያዊ ህይወት ውስጥ በዩኒቨርሲቲዎቻችን በየኮሌጆቻችን ውስጥ ምን አይነት ውይይት እየተካሄዱ ነው? የትምህርት ክፍሎች የማያቋርጥ ውይይት አላቸው ወይ? ያሳትማሉ ወይ? ለምሳሌ የቲያትርም ትምህርት ክፍል ከሆነ በማያቋርጥ ሁኔታ የኪነ ጥበብ ስራ ወደ መድረክ ያመጣሉ ወይ? ምን ያክል በሂስ የተሞሉ ናቸው? ሌላው ቀርቶ እሺ ዩኒቨርሲቲ ማናገኘውን ሚዲያዎች ውይይት እንዲህ ያለ መድረክ እየከፈቱልን ነው ወይ? ሶሻል ሚዲያ ላይ ስትመጣ ደግሞ በቁጣ የተሞላ ነገር አለ። እውነት አንዳችን አንዳችንን እንድናተርፍ ነው እየተነጋገርን ያለ ነው ወይስ በልህና በቁጣና በስላቅ እየተጎነታተለ የሐሳብም ሳይሆን እንደው የመሰዳደብ ፍጭቶች በህዝቦች መካከል የሚፈጠሩትን ክፉ ነገሮችስ እንዴት ነው መናረገው? ኮንሲኩዌንሻል ናቸው፣ ተጽዕኖ ጣጣ አላቸው መሬት ላይ። ስለዚህ ከልብ በሆነ ነገር መጣየቅና መሟገትን ከልብ ለሆነ ነገር የነገ ቀናችንን ነጻነታችን ብዙ ሐሳቦች የሚመጡበት የኔ ብቻ ነው ልክ ብለን ማንወጣበት የተሻለ ህይወት ምን ኖርበት እንደሱ እንድናደርግ ነው ወይ ምን ታገለው ከትላንትስ ጋር እየተወያየን ያለነው በዚህ መልኩ ነው ወይ የሚለውን በጣም ስለሚጠቅም ይሄን ለማንሳት ፈልጌ ነውና በጣም ጥሩ ጥያቄ ነው ያነሳው። ይሄን መሰረት አድርገው ወደዛ ለመግባት በታሪክ በኩል ታሪክ ራሱ አንድም የትምህርት ክፍል ነው። ብዙዎቻችን ደግሞ ታሪክን ትላንት እንደሆነ ነገር ነው የምናስበው። ራሱ ታሪክን ትላንት የሆነ ነገር ነው ብሎ ማሰብ
የትላንትና ያለፈ
ነው እና እዛው በሆነው ባውድ ውስጥ ነው የሚል አስተሳሰብ ጸንቶ ይታያል። በኢትዮጵያ ውስጥ ብቻ ሳይሆን በቀሪውም ዓለም ላይ ይሄ ሐሳብ በጣም ብዙ ተጽዕኖ አለው። ስለዚህ እንዴት ነው እኛ ይሄንን አስተሳሰብ ከየት ነው የገዛነው? የተለየ የታሪክን ፍልስፍና በተመለከተ እንዴት ነው ደግመን ማሰብ ያለብን የሚለውን ነገር መነጋገር አለም። ስለዚህ ለኔ አንተ ያነሳው ነገር ለምሳሌ ይስማማኛል። ዛሬ ጉዳያችን መሆን የለበትም ወይ? ዛሬን መናነሳ ከሆነ ታሪክ የትላንት ጉዳይ ብቻ አይደለም ማለት ነው። እንደው ደርሶ ከትላንት ትምርት ምንቀስም ሰዎች ሳንሆን ታሪክ የሚባለው ነገር አሁን ባለው ትራዲሽናሊ በመናውቀው ምንድነው ታሪክ ትላንት የሆነ እና ሂስቶሪያኑ ሄዶ መዝገብ ዶሴ አገላብጦ ሐቅ ይዞ መጥቶ የሚነግርህ ነገር ተደርጎ ነው የሚወሰደው። ግን ይሄን ስታይ አንዳንዱ 16ኛው ክፍለ ዘመንን ብቻ አተኩሮ ታያለ፣ አንዳንዱ 19ኛው ክፍለ ዘመንን አተኩሮ ታያለ። እኔ በግሌ በመማረውም ትምርት ውስጥ ማየት ምንፈልገው ማ ከትላንት ውስጥ ምንን ወይም የትኛውን ክፍል ጠቅሶ ዛሬ ምን አይነት ፖለቲካዊና ኢኮኖሚያዊ ስርዓት መገንባት ይፈልጋል ወይ እየገነባ ነው? ማ ምን አይነት የአገዛዝ ስርዓት እንዲቀጥል ይፈልጋል? ስታትስ ኮን ማስጠበቅ የሚፈልገው ለምንድን ነው? በዛ መልኩ ወይም ደግሞ ነገ ምን አይነት አገዛዝን ወይም ደግሞ ስርዓትን ወይም ነጻነትን እንዲመጣ በመናፈቅ ነው ከትላንት ውስጥ አምጥቶ ይሄ ነው ሐቁም ይላል። ትላንትማ እጅጉን ውጥንቅጡ ወጣ ሰፊ ነገር ነው። ሄደን ብንገባበት የትኛውን ከየቱ ጋር ይዘን እንዴት እንደምናረገው አናውቅም። ስለዚህ እዚህ ጋር ኃይል ከፍተኛ ሚና ይጫወታል ማለት ነው። ትላንት የመሰለውን መርጦ ይሄ ነው ሐቁ፣ ይሄን በመሆኑ ይሄንን ስርዓት ነው መከተልም ይላል።
ስልጣን ላይ ያለ አካል ወይም የማስፈጸም አቅም ያለው አካል የሚመዘውና በሱ ንባብ በሱ ምልከታ ማቀብ የሚፈልገው ነገር መሆን የለበትም ነው።
እንደሱ እንኳን ቢሆን ፖለቲካዊ ፖዚሽኑን መጠየቅ አለበት። ታሪክን የመተረክ ጉዳይ ፖለቲካዊ ጉዳይ ነው ማለት ነው። ስለዚህ ምን አይነት ፖለቲካ ይዘህ ነው ከትላንት ጋር የተነጋ? ስለዚህ በእንግሊዘኛ it's not of the past ትላንትን የማሳየት የማምጣት ሳይሆን ከትላንት ጋር የመነጋገር ጉዳይ ነው ማድረግ ያለብን።
ስራፌል ያንገገር እንዴት ይጀምራል? እንዴት የብዙዎች ይሆናል የሁሉም ማድረግ አስቸጋሪ
እንደሱም አይነት ፕሮጀክት ይከብዳል። እኔ የሚመስለኝ እውነቱን ለመናገር እንዲህ አይነት ሪፕሬዘንቴሽንስ ትላንትን የሚደረገውን ውክልና ምንድነው የሚደብቀው ነገር በተወሰኑ አይነት ውክልናዎች እንዳናስብ የተደረገ ነው። ለምሳሌ ሴተኛ ዳሪዎችና አብዮት ፈጽሞ የማይገናኙ ሐሳቦች ተደርገናል ማለት ሴተኛ ዳሪውን ከአብዮቱ ጋር አታስባት። ማን ነው የማትታሰብ ፍጥረት ያደረጋት? ወራስ ግን ሴተኛ ዳሪዎች ወጡ አደባባይ ሰላማይ ሰልፍ አካሂደዋል። በኋላ ላይ ዛሬ መጥራት የሌለብን የተለያዩ የፖለቲካ ድርጅቶች እነሱን በምን መልኩ እንደሚያሰልፉ ትላልቅ ጽሑፎች ይጽፉ ነበር። ስለዚህ ብዙም ነገር ሆኗል። በተለያየ የፖለቲካ ካምፕ ውስጥም ሆነው ትግል ውስጥ ተሳትፎ ነበር። ስለዚህ እሱን እንድናይ ዛሬ መጥቶ የተካሄደው ውክልና በታትነን ማየት መቻል አለብን ማለት ነውና ነጻነትን ደጋግመን ልዩነትን ከማክበር ልዩነትን ተጠቅሞ የበለጠ ሰዎችን ማጫረስ ሳይሆን ልዩነትን አክብሮ ነገም ሁላችንም በልዩነታችን የተነሳ ማንቀጠቀጥበት ማንገፋበት ፍርሃት እንዴት ነው ማበጀት የምንጀምረው የሚለው ነገር ማየት አለብን። ሁላችንም ልዩዎች ነን። አካል ጉዳተኝነት አለ፣ ሴትነት ወንድነት አለ። ሴቶች ደግሞ አንድ አይደሉም፣ ማአት ሴቶች አሉ። ባቢዮቱ ሰዓት እንኳን ድርብ ጭቆና እየተባለ ነበር ሐሳባቸውን የሚያቀርቡት። በዚህ ሰዓት ደግሞ ተጎናጉኖ የማየት ወይም ኢንተርሴክሽናሊቲ የሚለውን ሐሳብ በደንብ መያዝ አለብን። ለምሳሌ የመደብ ጥያቄ አንዱ ወደፊት ያደርገዋል፣ አንዱ ደግሞ የብሔር ጥያቄን ከፊት ያደርገዋል። ሁልጊዜ ሴቶች ጥያቄ ወደ ኋላ ይገፋል። የሌሎችስ ጥያቄ ለምን ይገፋል? ለምንድን ነው አጎናጉነን ማናየው? እርግጥ ነው የክላስ የመደብ ጥያቄ ብቻ ሳይሆን የካፒታል የዓለም የከበርቴያዊነት ጥያቄ በቅጡ መታሰብ አለበት። ምክንያቱም እየኖርን ያለነው በኒዮ ሊበራሊዝም ዓለም ውስጥ ነው። ስለዚህ እሱን ይዘን ማን ያተረፈ ያለው ስትል ወንዶች ናቸው አሁንም የሚያተርፉ። ስለዚህ እነዚህን ሁሉ አጎናጉነን መመልከት መቻል አለብን ብየ ነው አስተሳሰብ።
መነኚህ ሐሳቦች ለመጀመሪያ ያህል ይሆኑ እንደሆነ ነው እንጂ ብዙ ቦታም ይወስዳሉ። አሁን ባነሳቸው ጭብጦች ውስጥ ራሱ የሚመዘዙ በርካታ የሐሳብ አረጎች አያለው። ሰዓቱ ለማቀላጠፍ ያህል ቴክኒሻናችን ፈጠን የምናደርግበትን ምልክት እየሰጠኝ ነው። ይሄ ማንም ይሁን ማን ያን የታሪክ ቦታ ጊዜ ተለይቶ ሲያሳይ ፍላጎቶች አሉ። ቡድኖች ውስጥ ግለሰቦችን የሚጨምረው ለነኛ ፍላጎቶች ማራመጃ የሚውልበት ሁኔታ አለ። ቀደም እንዳልከው ተመርጦ የሚመጣ የጊዜና የቦታ ጠቀስ ታሪክ አለ። በአንጻሩ ደግሞ የቱ ሲወሰድ ሁሉም ከራሱ መንገድ ከራሱ እይታ ጋር ማነጻጸሩ አይቀርምና ትክክለኛ የሚባል ነገር ካለ መኖሩን እርግጠኛ አይደለሁም። ሊያግባባ የሚችል የሚለውን ቀደም ያልከው ጠቀሜታ ያለው ፋይዳ ያለው ዛሬን ሊያበራ የሚችል ልዩነት እንኳን ቢኖር ከማራራቅ ይልቅ የተሻለ መንገድ ለሁሉም ተጠቃሚ ወደሚያደርግ ቦታ እንዲወሰድ በምን መልኩ መታየት አለበት ትላለህ? ይሄ ፕሮግራም እንግዲህ እኔ የምመለከተው እኔ እንደሚታየኝ የሚል የግልን ሐሳብ የሚፈነጠቅበት ነው። በዚህ ሰዓት የሚከታተሉ እንዲነጋገሩበት በአንታይነት ሊወሰድ የሚችለው ነገር ምን ይመስላል?
በጣም ትልቅ ጥያቄ ነው። ትምህርት ቤት እየሄዱ አሉ የተማሩ የሚባሉ ሰዎች መፍትሄ ሊሰጡበት ሳይሆን ምንድነው እኔ ማስበው ምንድነው ብለው እንዲነጋገሩ የጋበስከ እንደሆነ እረዳለሁ። እኔም ይመስለኝ የተለያዩ ሐሳቦች ሲመጡ ማዳመጥ መቻል፣ እነዛ ሐሳቦች ደግሞ የሚሰለቁት ነጻነትን ከመናፈቅ፣ እነዛ ነጻነቶች ደግሞ አንደኛ ታሪካዊ ጭቆናዎችን መመልከት ያስፈልጋል። ማንን በምን ሁኔታ ጨቆነ? ልዩነቶች እንዴት ነው የተስተናገዱት? ልዩ መሆናችን ሀቅ ነው። አንድነታችንን ስናስብ ሁልጊዜ አንዱ በሌላው ላይ ሐሳቡን በሚጭንበት ሁኔታ ሳይሆን ልዩነታችንን በማከበር ውስጥና በመከባበር ውስጥ ነው ወደ ነጻነታችን መሄድ የምንችለው። ይሄ ማለት ግን ልዩነትህን ደግሞ ለክፋት ያልክ እና ቢን ወይም ሃናለን በማጋጨት ወይም ደግሞ ዲሞክራሲና ልዩነት ቨልነራቢሊቲ አላቸው፣ ስሱም ናቸው። ክፉ ሰው ቦትርፎ ሊጠቀምባቸው ይችላል። ስለዚህ እንደሱን ሳይሆን እንዴት ልዩነቶችን እናከብረው? ሆሞጂናይዝ ማናደርገው? ትላንትን አንድ ወጥ አድርገን ማሰብ የለብን። ነገም አንድ ወጥ አድርገን እንገነባዋለን ብለን እናስብ ከሆነ የተለያዩ ሐሳቦች እንዲመጡ አንፈቅድም። ስለዚህ የተለያዩ የህይወት መንገዶች እንዲኖሩን መናፈቅ ስንችል ነው። ይሄ ደግሞ አንዴ መሬት ላይ የሚተረጎም ፕሮጀክት አይደለም። እለት በለት ራሳችንን እየጠየቅን ጭቆናን ባገኘንበት ቦታና ጊዜያት ሁሉ ስፔስ የሚለው እያሰብኩ ነው። በእነዚህ ቦታዎች ሁሉ መታገል ስንችል
ጨራባችን ጀመረ።
አዎ፣ ምንድነው ያገኘነው ጥቅም እንዴት ነው ብለን ማሰብ አለብን። ሌላ ደግሞ የሚታየኝና ማስመር የምፈልገው ትላንት ጨቋኞቻችን የጻፉት መዝገብ አለ። በዛ መዝገብ እኛን ሲጨቁኑ ነበር። ነገ ነጻነት የሚናፍቁ ሰዎች ያንን መዝገብ ይዘው የጨቋኞቻቸው መዝገብ ይዘው ነጻነት ሲናፍቁ ሳይ ያሳዝነኝ። በዚህ መዝገብ ሌላ ጭቆና ነው የምታመጣው ወይም ደግሞ ያለውን ጭቆና ነው የምትጠብቀው። አዲስ የነጻነት መዝገብ በየለቱ መጻፍ መቻል አለብን።
ከራስ ጋር መነጋገር፣ ራስን መጠየቅ፣ በተከፈተ ልቦና አምሮ ማየት ብለሃል። ስራፌል፣ ወጋችን ተጀመረ እንጂ ያለቀ አይደለም። በያሉበት እንዲነጋገሩ ለማድረግ ያህል ነው። የማይገታ የማይቆጣጥሩት መከልከል የማይቻል የሚመስለውን ሐሳብ መግታት ላይ ያለንበት የሚመስል ሁኔታ ይታያል። አንታዊ የሆኑ ነገሮች እንዲፈነጥቁ ቀደም ብለህ የጠቆምካቸው ጭብጦች ላይ ሰዎች ወደሚደቅመው ነገር ማየት እንዲቻሉ ልዩነቶችን እንዲያከብሩ ያልካቸውን የሚነጋገሩበት ይመስለኛል። ድጋሚ እንጋብዝህ። ወጋችን እንዲቀጥል ተስፋ አድርጋለሁ። አመሰግናለሁ።
በጣም አመሰግናለሁ።
አድማጮች፣ ስርጭታችን ወደ መገባደዱ ተቃርቧል። እዚህ ግድም ሙዚቃ ለማጫወት ጥቂት ደቂቃዎች አሏችሁ እያለ ነው አቀናባሪያችን ንጉሱ ታምሬ።
እስኪ
ድምፃዊቷ አበበች ደራራ ናት።
ልቤን ይዞት ሄዷል ከደሴ I'll
ከሌለ ከሱ ጋር በመብራት ማይ ከሌለበት ተጨረካለሁ ሰፈር ልቤ ኮበለለ ከሱ ጋር በመብራት ኢትማይ ኢትማማኔ በላንካና ትክክ ግባሻ ሸማኔ ኪረዳ የኛበባ በናትሬታት ባቲስታበባ ወንጀል ኢትማይ ኢትማማኔ በላንካና ትክክ ግባሻ
አድማጮች፣ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና 22 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ዛሬ ያዘጋጀውን የአንሳብ ፕሮግራም እዚህ ላይ አበቃ። አስተናጋጅናችሁ አልባ ከበደና
አዲሱ አበበ ነን። የትግርኛ ፕሮግራም ይቀጥላል። በእኛ በኩል
ሰላም፣
ደህና ደሩ።